መልካም። ይሄ ራሱን ችሎ በስፋት ህገ መንግስት ጥያቄ ምንነቱን ጭምር በዝርዝር ጥያቄዎች መታየት ይጋብዛል። በተነሳው ነጥብ ጋባዥነት ነው በተከታታይ ጥያቄ ያነሳሁት። ህገ መንግስታዊ የማንነት ጥያቄ አሁን ለሚታዩ ችግሮች መሰረት ነው ብለዋልና አቶ አበባው አያሌው፣ ቀደም ብሎ በዶክተር ዳንኤል የተገለጹትን ጨምሮ በእርሶ እይታስ?
እኔ እንግዲህ ይሄን ነገር ዶክተር ዳንኤል ያነሱት ልክ ነው። ህገ መንግስቱ በእርግጥ ብዙ ነገር አለው፣ ግን ደግሞ ህገ መንግስት ነውና በዚህ ኢትዮጵያ ተብሎ በተከለለው ወሰን ውስጥ ያለን ሰዎች ይህን መተዳደራችን አይቀርም። ለምን ዜጋ ነን፣ እንኖራለን፣ እንገብራለን። እስከገበር እስከ ኖርን ድረስ ደግሞ ይህ ህገ መንግስት ተሻሻለም አልተሻሻለም አሁን እየገዛን ያለ ይሄ ነው። ዜጋው ተገዢ ሆኖ ግን መንግስት ለህገ መንግስቱ ማይገዛበት ምንም ምክንያት ያለ አይመስለኝም። አንድ ያ ነው እና ትልቁ ነገር ምንድን ነው? ህገ መንግስት ብለን እስከተቀበልን ድረስ መሆን ያለበት መንግስት ህገ መንግስቱን አክብሮ ዜጋው ህገ መንግስቱን አክብሮ እስካልተሻሻልን ድረስ ማለት ነው። ያ ህገ መንግስቱ ለምን እንዲሆነ የሚለውን ወደዛ አይወስደንም። ግን ህገ መንግስት መሻሻል አለበት። አንደኛ ህገ መንግስቱ ችግር አለበት። ዶክተር ዳንኤል እንደሚሉት ይሄ አሜሪካ ማረቀቀው ምንም አረቀቀው እንግዲህ በሀገሪቱ ህግ መሰረት ታውጇል። ይሄ ህገ መንግስት ተቀባይነት ያለው ነው። እስካለ ድረስ ደግሞ ያን የሚሻሻልበትን መንገድ መፈለግ አለብን፣ ሁላችንም ኢትዮጵያውያን የሆኑ ዜጋዎች ማለት ነው። ትልቁ የህገ መንግስት ችግር መጀመሪያ ላይ አንዱን ትልቅ አንዱን ትንሽ ማድረጉ ነው። ራሱ ፕሪያምብሉ ላይ እኛ መግቢያ ብለን ነው እንደ መቅድም እናንሳውና እዛ ላይ እንኳ ስናነሳው መጪው የጋራ እድላችን መመስረት ያለበት ከታሪካችን የወረስነውን የተዛባ ግንኙነት ብሎ ነው የሚጀምረው። የህገ መንግስት የመጀመሪያው ስህተት ከታሪካችን የተዛባ የወረስነው ግንኙነት የለን። ኦሮሞውም፣ ትግሬውም፣ ወላይታውም፣ አፋሩም ሁሉም የህዝብ ለህዝብ መስተጋብር ነበረው። ያን አስተካክሎ መነሳት የነበረበት ነው። ሁለተኛ ህገ መንግስቱን ከወቀስ ነው ያረቀቁትን ሰዎች ወይንም ያማከሩትን ሀገሮች አይደለም የያዝነውን እዛ የተቀመጠውን ነው። ይሄ ህገ መንግስት በህዝብ በምን በምን የሚለው ዶክተር ዳንኤል እንደሚሉት አዎ ህዝብ ላይስማማበት ይችላል። ያልተስማማበት ሁለት ምክንያት አለ። አንደኛ በጦርነት ማግስት አሸናፊ ወገን በራሱ ፍላጎት ያረቀቀው ስለሆነ ነው። እዚህ ላይ ትክክል ነው። አዎ ጥያቄ አለ የሁሉም ዜጋ። ይሄ ህገ መንግስት እኔ ተስማምቼበት ሁሉም ወቅቶበት ያጸደቀው ነው ወይ ሲባል የለም። በጦርነት አሸናፊ ወገን መጥቶ ስልጣን ያዘ። እሱ የሰባሰባቸው ወገኖች አሁንም ያንን ህገ መንግስቱን ያጸደቁ እኮ የፈረሙት ሰዎች ናቸው። አይደለም እንዲ የሚቃወሙ አንድ ምሳሌ ዶክተር ነጋሶ ጊዳዳ ፊርማቸውም ያለው የሳቸው ነው። አሁን ይህን መንግስትና ህገ መንግስትም ደግሞ የሚሟገቱት እሳቸው ናቸው። እስከዚህ ድረስ መሄድ እንችላለን። ሁለት አሸናፊ ወገን ያጸደቀው ለመሆኑ ደግሞ እዛው ቁጭ ብሏል። በትግላችንና በከፈልነው መስዋዕትነት የተገኘውን ዲሞክራሲ ነው እንጂ የሚለው በህዝብ ፍላጎት አይል። ይህንም አጥድቀን በደንብ አድርገን ፈልፍለን ማውጣት አለብን። እና ይሄ ህገ መንግስት አንደኛ ችግር አለበት። ችግሩ እንዳለ ሆኖ ደግሞ የሰጠውን መብት ማስከበር ይችላል ወይ ሲባል መንግስት ፈቃደኛ አይደለም። ሌላ ሶስተኛ ላነሳ የሚችለው ምንድን ነው? ህገ መንግስቱን እሺ እንቶ ላንስማማበት እንችላለን። አንደኛ የፌዴራል ስርዓቱን የመሰረተው በምን ተነስቶ ነው? ለሀረሪ 200,000 ለማይሞላ ህዝብ ክልል የመሆን መብት የሰጠ፣ ለሲዳማ 1,000,000 የሚሆን 2,000,000 ክልል የመሆን መብትን የከለከለ ህገ መንግስት እንዴት አድርጎ ነው ሰው ዜጋው ሊቀበል የሚችለው? እዚያም ላይ ጥያቄ ልናነሳ እንችላለን። ግን ትልቁ ጥያቄ የሚሆነው ምንድን ነው? ይሄን ህገ መንግስት ያረቀቀው አካል ማን ነው ሲባል አይ በህዝብ ብሶት ምክንያት የህዝብን ጭቆናና ግፍ ላስወግድ የመጣው የህዝብ ብሶት የፈጠረኝ ነኝ ያለ ወገን ያረቀቀው ህገ መንግስት እና በዛ ህገ መንግስት መሰረት ስልጣን የያዘው ወገን የህዝብን ብሶት ሳይሆን የሚሰማው ህዝብን እንደገና የደም እንባ አስለቃሽ መሆኑ ነው። ይሄ ነው ትልቁ ነገር ኢትዮጵያ ውስጥ የምናነሳው።
መልካም።
ያ ደግሞ ዶክተር ዳንኤልም አሁን አሜሪካን መንግስት ላይ እንደዛ የሚፈሩ ከሆነ ሂስ መሰንዘር እዚህ ሁነን ስንሰነዝር ደግሞ አንዳንድ ጊዜ አክብሩ። ምክንያቱም ሁላችንም እዚህ ጋር ልናጣው የምንችለውን ነገር እናጣለን። ህገ መንግስት ማከብርበት ምክንያት እኔ ምንድን ነው ጸድቋል፣ ቢያንስ ሀገሪቱ ትተዳደርበታለች በስርዓቱ እንኳ መንግስትን በህገ መንግስቱ መሰረት እስቲ ማርክ እንስጥ። እንደው በቀላሉ አነጋገር አሉላ፣ በህገ መንግስቱ መሰረት ይሄ መንግስት ማርክ ቢሰጠው 5% አያገኝም። ይቅርታ እንደዚህ አይነት መናገር።
መልካም። ከህገ መንግስታዊ የማንነት ጥያቄ እስከ ህገ መንግስቱ ተጨባጭ የህዝቦች ውክልና ድረስ የሚደርሱ ሌሎች ጥያቄዎች በተከታታይ ይነሳሉ። አሁን ያነሳችኋቸውን ይልቁንም ደግሞ ይበልጡን ህገ መንግስቱን የሚመለከቱ ጥያቄዎች በሌላ ሰፋ ያለ መድረክ ገፍተን እንቀጥላለን። ወደ ወቅታዊ ሁኔታ ለመልሳችሁና እስኪ በተጨባጭ ሊታዩ የሚችሉ ከወቅቱ ችግር እስከ መፍትሄው አማራጮቹ ሊወስዱ የሚችሉ ጭብጦችን በተደጋጋሚ ከሚነሱ ጥያቄዎች የሚመዘዙትን እናንሳ። የምጣኔ ሀብት እኩልነት ወይም የዜጎች እኩል ተጠቃሚ መሆን አገሪቱ በከፍተኛ ቁጥር ከ10% በላይ የተከታታይ የምጣኔ ሀብት እድገት አሳይታለች ይባላል። አወዛጋቢነቱ እንዳለ ሆኖ የዛ ተጠቃሚ ለመሆን ያልቻለ ህዝብ ከለት ወደለት የሚላስ የሚቀመስ ያጡ ዜጎች ጭምር ያሉበት መሆኑ በአንድ በኩል ይነሳል። የፖለቲካ ነጻነት ማጣት፣ የሰብአዊ መብት መገፈፍ፣ ስር የሰደደ ድህነት፣ እነኚህ ጥያቄዎች ቀደም ከመነሱት የህገ መንግስትም ሆነ የመሬት ባለቤትነትና ይዞታ ጥያቄዎች አሁን ለሚታዩ ቅሬታዎች ከጀርባ ያሉ አቀጣጣዮች እነኚህ አይደሉም ወይ የሚል ጥያቄ የሚያነሱ ወገኖች አሉ። ድሉን ለዶክተር ዳንኤል ልስጥ ተከታዩ።
እሺ፣ አመሰግናለሁ። ወደ ጥያቄው ወደ አነሳው ከመሄዴ በፊት አንድ አስተያየት ልሰንዝር። አቶ አበባው ሲናገሩ ምን አሉ? ህዝብ ለመንግስት ተገዢ መሆን አለበት አሉ። ለህገ መንግስት ተገዢ መሆን አለበት። ህዝቡ የጻፈው ህገ መንግስት ከሆነ የራሱ ህገ መንግስት ነው ማለት ነው። አሁን አሜሪካን ሀገር ህገ መንግስቱን ነው የሚጠብቀው ህዝቡ፣ ግለሰቦችን አይደለም፣ ወይም ፕሬዚዳንቱን ወይም ሌላውን አይደለም። የሚጠብቀው ህገ መንግስቱን ነው፣ ምክንያቱም ህዝቡ የጻፈው ህገ መንግስት ነው። ሁለተኛ ላሳስብ የምፈልገው ህገ መንግስትን የህዝብ ትግል ውጤት ነው። የተለያዩ ክፍሎች የተለያዩ ጥቅም ያላቸው ክፍሎች ተሰባስበው ተዋግተውም ይሁን ተስማምተውም ይሁን ብዙ ጊዜ በስምምነት አይሆን። ምክንያቱም ሰው ራሱን ስለሚወድ ለራሱ የሚፈልገውን መብት ለሌላው ስለሚነፍግ የግድ የተለያየ ኃይል ተሰብስቦ ነው የሚጽፈው እና የምናጣው ብለው ሲናገሩ ይገባኛል። አገር ሊጠፋ የሚችለው አምባገነኖች እንደ ሊቢያ እንደ ሲሪያ አገር ሲያጠፉ ነው፣ እምቢ ሲሉ ነው። ሰው ተሰብስቦ አሁን የኢትዮጵያ ህዝብ መልካም አጋጣሚ አለው የምለው ለምንድን ነው? ህዝቡ ራሱ አገራችንን እንወዳለን፣ አንድ ህዝብ ነን፣ አንድ አገር ነን፣ አንድ ሰንደቅ ዓላማ ነን፣ የውስጣችንን ችግር ማስወገድ እንችላለን ነው የሚለው እንጂ ይህ ህገ መንግስትማ ቢጠብቀው ኖሮ ይህ ሁሉም ባልመጣ ነው። ወደ ጥያቄው ልሂድ። አቶ አሉላ፣ ፖለቲካ የፖለቲከኞች ሙያ ቢሆንም አላማ አለው። ፖለቲካ ስልጣን ለሌለው ስልጣን የሚያገኝበትን መንገድ ለማዘጋጀት ወይም ስልጣን ላይ ያሉ ስልጣናቸው ላይ እንዲቆዩ የሚያደርጉት ስልት ነው። ብዙ ጊዜ ስለ ኢትዮጵያ ልማት ይነገራል። 10% ኢትዮጵያ አድጋለች፣ ምንድን ነው የቸገራችሁ? በተለይ የምንሰማው እኮ ከተማሩ ከሚባሉት ነው። በነገራችን ላይ እነዚህ አሁን በቅርብ ጊዜ አዲስ አበባ በነበርኩ ጊዜ ሶስት ሀገሮች ኢትዮጵያ፣ ደቡብ ኮሪያ፣ ታይዋን፣ ሶስቱን ሀገሮች በፈረንጅ አቆጣጠር ነው የምናገረው 1960 የዛሬ 50 ዓመት የገቢ መጠናቸው ተመሳሳይ ነው ሶስቱ ሀገሮች። ከ50 ዓመት በኋላ ሁለቱ ሀገሮች ገበያቸው የትና የት መንጥቋል። ለምሳሌ ታይዋን የአሜሪካንን የነፍስ ወከፍ ገቢ 80% ነው የሚያሳየው። የኢትዮጵያ 0.87 ነው። የዛሬ 50 ዓመት የኢትዮጵያ 1.3 ነበረ። ደቡብ ኮሪያ 67% የአሜሪካንን የነፍስ ወከፍ ገቢ ነው። ለምንድን ነው ነው እነዚህ ሁለት ሀገሮች ቶሎ ብለው መሬት ሰጡ ለድሀው ለገበሬው? አሜሪካኖች ይገፋፏቸው ነው ከፍለዋል። 87% አሜሪካኖች ነው የከፈሉት። ምክንያቱም በዛን ጊዜ ኮሚኒስቶች ተጽዕኖ ነበራቸው ኮሚኒስትን ለመቋቋም። ኢትዮጵያ በ1960ዎቹ የኮሚኒስት ችግር አልነበራቸው። የመሬት ይዞታ ተዘነጋ በጠቅላላው ምንም አልተደረገም። ጭራሽ ምንም አያስፈልግም መሬት ከምናከፋፍል ህይወታችን እያለን አናደርገውም እያለ የሚፎክር መንግስት ነው። እና አገሪቷ አድጋለች የሚባለው ትክክል አይደለም። እና በዚህ ግዛችንን ነው የምናጠፋው የሚፈልጉት የሚለንም ነው እነ መንግስትም የውጭ ደጋፊዎቻቸው ለምንድን ነው ስለ መሬት የማይናገሩት? እኛ ራሳችን እዚህ አሁን መሬት ላይ አላተኮርንም። አንድ ነገር ልንገር፣ ጊዜ ሰጠኝ ከሆነ ደቡብ ወደ ሲዳሞ ክፍለ ሀገር ታች ቢላ ድረስ ነው ሁሉ ይሄዳለሁ። ገጠሩና ከተማው የሚገናኙበት ኢኮኖሚ የለም። ከተማ ውስጥ የምታየው ድንጋይ ነው፣ የቤት ስራ ፎቅ፣ አንድ ሁለት ፎቅ ይደረጋል። ካፒታል ይዘህ ገብተህ ገጠር ውስጥ ማረስ አትችልም። መሬት ተከልክሏል። መግዛት አትችልም። መመራት አትችልም። ለምን? የሽዳገር ሰው አይደለም ትባላለህ። አንድ እንቁላል ሶስት ብር ነው። እሺ፣ አንድ ነጋዴ ወይም አንድ ገበሬ አሁን ዶሮ ገዝቼ አረባለሁ ቢል መሬት ያስፈልጓል። መሬት የለውም። ወጣቱ ከተማ ውስጥ ዝም ብሎ ይቀመጣል። መንግስት ኢንዱስትሪ እናስፋፋለን ብሎ ኢንዱስትሪያል ፓርክ ያለ ቤት ይሰራል። እንዴት አድርገህ ነው ኢንዱስትሪ የምታስፋፋው? እርሻ ካላለማ ከየት ነው የሚመጣው ጥሬ ሀብት? ችሎታ የለም አገሪቱ ውስጥ። ችሎታ ሊኖር የሚችለው ሁሉም ሰው ተባብሮ ሲሰራ ነው። ይሄ ነው ኢትዮጵያ ውስጥ። ሌላ አንድ ማስታወቂያ ልስጥ። ሽሮ እኔ በጣም ወዳለሁ። ሽሮ ወጥ ካፌዎች ሽሮ ይሸጣሉ። ባንክ ሽሮ ወጥ 60 ብር ነው። ሁለት ወረቀት የምትሃል እንጀራ ከሁለት ጭልፋ ወጥ ጋር ሽሮ ወጥ 60 ብር ነው። ማን ነው ይልክ የሚከፍል? ማን ነው የሚችለው? ይሄ ኢትዮጵያ በኢኮኖሚ አድጋለች ማለት ትክክል አይደለም። ሶስተኛ መጨረሻ ልንገርህ፣ መጨረሻ እድገት እንዴት ነው የሚለካው? እድገት ሲለካ በገበያ ዋጋ ነው የሚለካው። አንድ ዳቦ 10 ብር ከተሸጠ እንበል፣ ሁለት ዳቦ 20 ብር ማለት ነው አይደለም? ስለዚህ ምን ትላለህ? ኦ 20 ብር አመረትን ነው የምትለው። የዳቦ ዋጋ 5 ብር ከሆነስ 10 ብር ነው አይደለም? ስለዚህ 10 ብር ነው የሚበልጠው ከ20 ብር። 20 ብር ምንድን ነው የሚያሳየው? የዋጋ ንረት ነው። ይሄ ነው ኢትዮጵያ እድገት የሚባለው።